የባንክ አገልግሎት መቋረጡን ተከትሎ ወደ ትግራይ ለቤተሰቦቻቸው ለወገኖቻቸው ገንዘብ ለመላክ የሚሹ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ የሚኖሩ ቤተሰቦች ገንዘብ ለመላክ በሚፈልጉበት ጊዜ ከ25 እስከ 35 በመቶ ለአገልግሎት ክፍያ እንደሚጠየቁ በመግለጽ አማራዋል። ይህንን በተመለከተ በምሽቱ ዘለግ ያለ ዘገባ ይኖረናል። በሌላ በኩል ደግሞ የዓለም የጤና ድርጅት ከሳምንታት በፊት ማንኪ ፎክስ ወይም ደግሞ የዝንጀሮ ፈንጣጣን ዓለም አቀፍ የማህበረሰብ የጤና ስጋት ሲል ፈርጆታል። ምን አይነት የጤና ስጋት ነው የደቀነው? ከዚህ በሽታስ እንዴት ራሳችንን መከላከል እንችላለን በሚለው ላይ ተፋ ያለ ውይይት እናደርጋለን። ባለሙያ በስልክ መስመራችን ላይ ይዘናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የኢሮብ ምሽት ነሐሴ 4/2014 የጋቢና ዜና መሰናዶ ነው በመከታተል ላይ የምትገኙት። ኤደን ገረመው መሰናዶውን እየመራው እስከ ዝግጅቱ ማብቂያ ድረስ አብራችሁ የሚቆይ ይሆናል። ኤልያስ አስማረም የምስልና ድምጽ ምህንድስናውን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ወደ ውይይታችን ይሻገራል። ታችንን ለነጀመር ነው። ከሳምንታት በፊት የዓለም የጤና ድርጅት የዝንጀሮ ፈንጣጣ ወይም ደግሞ ማንኪ ፖክስ የተሰኘው በሽታ ከአውሮፓ በመነሳት ወደ ተለያዩ የዓለም ክፍሎች እየተሰራጨ መሆኑን በመጥቀስ ከፍተኛ የሆነ የማህበረሰብ የጤና ስጋት መደቀኑ የተቋሙ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስተውቀዋል። ነገር ግን ኢትዮጵያን ጨምሮ የተለያዩ የዓለም ሀገራት ስለ በሽታው በቂ የሆነ ግንዛቤ እየተዳረሰ አይደለም። እስካሁን ድረስም ከ40 በላይ ከሚሆኑ ሀገራት ከ14000 በላይ የሚሆኑ ተጠቂዎች ተገኝተዋል። መግቢያችን ላይ እንደገለጽነው በስልክ መስመራችን ላይ ባለሙያ ጋብዘናል። በእንግዳችን ዶክተር ኪሩቤል ተስፋይ ነው የጋበዝነው። ዶክተር ኪሩቤል ተስፋይ አጠቃላይ ሐኪምና የሕክምና ተመራማሪ ሲሆን በባርሴሎና ነው በአሁን ሰዓት የሚገኘው በስፔን ካልተሳሳትኩኝ። ዶክተር ኪሩቤል ጤና ይስጥልኝ እንደምን አመሸ?
ጤና ይስጥልኝ ኤደን እንደምን አረፈዳችሁ?
እግዚአብሔር ይመስገን። ዶክተር ኪሩቤል እንግዲህ ለጋቢና ቪ እንግዳ አይደለህም። በጣም እናመሰግናለን ጥሪያችንን አክብረህ በተደጋጋሚ ዝግጅታችን ላይ ስለምትገኝ እጅግ አብዝቼ ነው የማመሰግነው። መግቢያ ላይ እንደገለጽኩት ማንኪ ፖክስ ወይም ደግሞ የዝንጀሮ ፈንጣጣ ነው የዛሬ የውይይታችን መነሻና አስተያየቶች ለመሰብሰብ ሞክረን ነበረ። ከተመልካች አስተያየት እንጀምራለን። እስቲ አንድ አስተያየት ሰምተን እንምጣ። እንግዲህ እንደሰማነው አስተያየት ሰጫችን ስለ በሽታው ምንም አይነት ግንዛቤ የለኝም ብላለች። ከሐዋሳ ነው የምትኖረው። በቅርቡ ከዩኒቨርሲቲ ተመራቂ የሆነች ወጣት ናት። እንደውም ይሄንን ጥያቄ ባቀረብንላት ሰዓት አካባቢው ያሉንም ሰዎች ጠይቃ እዛው ከጎኗ ካሉት ሰዎችም ጭምር እንደሰማነው ስለ በሽታው ምንም አይነት ግንዛቤ የላቸውም። ዶክተር ኪሩቤል እንግዲህ የእሷ ጥያቄ ይሄ በሽታ የዝንጀሮ ፈንጣጣ ምንድነው ከሚለው እንጀምር።
እኔ ማመሰግናለሁ ስለጋበሽኝ። ደም በመጀመሪያ የዝንጀሮ ፈንጣጣ በቫይረስ የሚመጣ በሽታ ነው። በቀላል ራስ ምታት፣ ከትኩሳት፣ ከሞት ድረስ ሊያደርስ የሚችል ነው። አሁን አዲስ ይመስል እንጂ በ1970 ጀምሮ አፍሪካ ውስጥ በደንብ ኤንደሚክ ሆኖ የነበረ ነው። አሁን ፓንደሚክ ሆኖ ብዙ ኮንቲነንቶችን ስላካተተ ነው በጣም ብዙ ሰው እየሰማ ያለው። እና እንዳለችውም ለብዙ ሰው አዲስ ነው፣ ግን በሽታው ከ1970 ጀምሮ አፍሪካ ውስጥ በደንብ የነበረ ነው። ይህ በሽታ እንዳልኩሽ በቫይረስ ነው የሚመጣው። ያው ብዙ ሰው ከኮቪድ-19 ጋርም ተገናኝቶ ስለ ቫይረሶች ብዙ እውቀት አለው ብዬ አምናለሁ በዚህ ሰዓት። እና አሁን በዚህ ሰዓት ላይ ወደ 35,000 ሰዎችን ኢንፌክት አድርጎ ወይም ይዞ ወደ 111 ሰዎችን ደግሞ ገሏል፣ ህይወት ወስዷል። ኢትዮጵያ ውስጥ አልተገኘም። ምልክቶቹ ደግሞ ቅድም እንደጠየቀችው እሷም በዋናነት ሰውነት ላይ የሚወጣ ሽፍታ ወይም ራሽ የምንለው ነው። ይህ ሽፍታ ከሌሎች በሽታዎች ስለሚለየው እሱን በደንብ መንገር እፈልጋለሁ። ይህ የሚወጣ ሽፍታ ከጭንቅላታችን ውጪ የሆኑ ሰውነታችን ላይ የሚወጣ ነው። መጀመሪያ የሚወጣው እስኪብርቱ የምታከል ክብ በዛ ሳይዝ ብዙዎቹ ቦታ ላይ የሚወጣውና መጀመሪያ ከያማ አብጥ መጀመሪያ ላይ ሲወጣ ከለሩ ነጣ ቀይ ቀላ ያለ ነው የሚሆነው። ከዛ ግን እየቆየ ሲሄድ ያብጣል። ከተንሽ እየቆየ ሲሄድ ደግሞ መግል የሚያዝ እንትን ይኖራል። ከዛ እየቆየ ሲሄድ ደግሞ የመድረቅና ክረስትድ ሆኖ የመነሳት እንትን ይኖራል። ይሄ ሁሉ የሚከሰተው በሁለት እስከ 3 ሳምንት ውስጥ ነው። ይሄ 97% የሚሆኑት ታማሚዎች ላይ የሚታይ ምልክት ነው። ስለዚህ ኦልሞስት ሁሉም ላይ ይታያል ማለትና መለያ አድርገን ልንጠቀመው እንችላለን። ሁለተኛውና ሌሎች ደግሞ ምልክቶች ትኩሳት 85% ሰዎች ላይ ይገኛል። ራስ ምታት ይገኛል። ብርድ ብርድ ማለት ይገኛል። እና ንፍፊቶች ማበጥ ለምሳሌ ቁስሉ ያለበት ቦታ እጅና ደረት ገደማ ከሆነ የአንገትና የብብት ንፍፊቶች ማበጥ፣ እግር ላይ ከሆነ ደግሞ እዚህ መራቢያ አካላችን ግራና ቀኝ ላይ ያሉ ንፍፊቶች ማበጥ፣ ራስ ምታት እና ደግሞ ቁርጥማት። እነዚህ በቀደም ተከተል እንደጠቀስኳቸው ምልክቶቹ ናቸው። ግን ልዩ የሆነው ምልክቱ ይሄ የሰውነት ሽፍታው ስለሆነ እሷን ማስተዋል ያስፈልጋል።
እሺ ዶክተር ኪርበል በጣም ነው የማመሰግነው። ሌላ ማስተያየት እና ሌላ ጥያቄ ተከታዩ ጥያቄ የያዘ ጥያቄ መጥቷል እና እሱን ደግሞ ሰምተን እንመለስ።
እሺ እንግዲህ ፈንታታ የሚባለው በሽታ ኢፒዲሚዲያዎች ይሄን እንኳን ማልተቱም ትምህርት ቤት ውስጥም የኛም ዩኒቨርሲቲ ተማሪንም ምንም እውቅና የለውም ከና የለውም እውቅና እየተሰጠ አይደለም። በአሁኑ ሰዓት አንደኛ የትርቂት መንገዱን መተላለፍ በዋናነት ምንድን ነው የሚለው ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ገዳይነት ውስጥም ቤት ነው ምን ያህል ፐርሰንት ነው ለተሩ ለሞት የሚያበቃው እንግዲህ ምንድን ነው የሚለውን ነገር የመተላለፍ ፍጥነቱ ምን ያህል ነው የሚሉትን ነገሮች መጠየቅ ፈልጋለሁ።
ቴድሮስ ጠና ይባላል። በአዲስ አበባ ዩኒቨርሲቲ ተማሪ ነው ያነጋገር ነው ወጣት። እንግዲህ መተላለፊያው ምንድን ነው? እሱ ምን ያህልስ ነው የሚያደርሰው ጉዳት? ገዳይነቱ ምን ያህል ነው ብሎ ጠይቋል። ዶክተር ኪሮቤል ቀጥል።
በጣም ጥሩ። ገዳይነቱ ቅድም ለቀስ እንደሞከርኩት አሁን ባለው አሁን ዓለም ላይ በደንብ የተሰራጨው ዝርያ 35000 ሰዎችን ኢንፌክት አድርጎ ወደ 111 ሰዎችን ገድሏል። ስለዚህ ያንን ፕሮፖርሽን መገመት እንችላለን። መራቢያና መዛመቻ መንገዶቹ ደግሞ በሰውነት ፈሳሾች ውስጥ በደንብ ይገኛል። ስለዚህ ይሄንን የሰውነት ፈሳሾች ምን ቀያየርባቸው ድርጊቶች መሳሳም ሊሆን ይችላል፣ የግብረ ስጋ ግንኙነት ሊሆን ይችላል። በዋናነት ከሰው ሰው እንዲዛመት ያደርጉታል። ታይ ደግሞ ቁስሎቹን ቀደም ያልኩትን ቁስል መንካት በዋናነት እንዲዛመት ያደርጋዋል። ሶስተኛው ደግሞ ቁስሎቹን ያለበት ሰው የለበሰው ልብስ መንካት እንዲዛመት ያደርጋዋል። ቀጣዩ ደግሞ ብዙ ሰው ደግሞ የሚጠይቀው በአየር ሊዛመት ይችላል የሚለው ነገር ነው። በአየር ምራቅ ያው አንዱ ፈሳሽ የሰውነት ፈሳሽ ስለሆነ ምራቅ ውስጥ ይገኛል። ግን ብዙ ጊዜ ሪፈረንስ እንዲሆን የኮቪድን ብዙ ሰው ስለሚያውቀው ይሄኛው እንዲዛመት ሳይዙ በትንሹ ከኮቪድ 6 እጥፍ ይበልጣና ትልቅ ነው። ስለዚህ ትላልቅ ድሮፕሌቶች ወይም ደግሞ የምራቅ ጠብታዎች ነው የሚባለው እነሱ መሆን አለባቸው እንዲዛመት። ፕራክቲካል የሆነ ወይም ደግሞ መሬት ላይ ወረደ ምሳሌ ለመስጠት አንድ ሰው ከያዘው ሰው ጋር በትንሹ ከሁለት ሜትር ባነሰ ርቀት ውስጥ ከሶስት ሰዓት በላይ መቆየት አለብን በአየር እንዲዛመትብን ማለት ነው። ግን ሌላው ደግሞ ብዙ ጊዜ የሚዘነጋው የመተላለፊያ መንገድ ይህንን ቫይረስ የሚሸከሙ ከስሙም እንደምታዩት እንስሳቶች አሉ። እነዚህ ቫይረሶች ከእንስሳት የሚዘሉ ናቸው ወደ ሰው እና ከእንስሳት ነው የዘለለው። ስለዚህ ይህን የሚሸከሙ ትናንሽ አጥሚ እንስሳቶች አሉ፣ አይጥ፣ እንቸል፣ ጦጣን የመሳሰሉ። እነዚህ አጥሚ እንስሳቶች ቢነክሱን ቢቧጭሩን እና ደግሞ ያው በእኛ ባህል ባይለመድም ብንበላቸው ከሱም ሊይዘን ይችላል ማለት ነው። ስለዚህ ምልክቶችን ልንጠብቅ እንችላለን። ከዘጠኝ ቀን እስከ 4-14 ቀን ሊቆይ ይችላል ምልክት የመጀመሪያውን ምልክት ለማየት። ግን በመቧጨር እና በመነከስ የሚመጣው ምልክት ቀድሞ ይመጣል፣ በልብስ ነክተን ወይም ቁስል ነክተን ከሚመጣው ማለት ነው።
ዶክተር ኪሩቤል እንግዲህ እንደነገርከን ከሆነ የምራቅን የሚያክል ሲሆን ብለሃል እና ይሄ ነገር ለምሳሌ በቆዳ ንክኪ እንደሚመጣ ገልጸሃል። ልብስ ላይ ምን ያህል ሊቆይ ይችላል? ይሄ ቫይረስ አንድ ቦታ ላይ ምን ያህል ጊዜ ሊቆይ ይችላል?
ቫይረሱ ትልቅ ዲኤንኤ ቫይረስ ነው እና ይቆያል። እንደ አሁን የኮቪድ በሳሙናም በምንም ብናጥበው እንትን ይላል፣ ግን ይሄ ረጅም ሰዓት ይቆያል። ልብስ ላይ አሁን ኮቪድ 6 ሰዓት ነው የሚቆየው፣ ይሄኛውን እስከ 24 ሰዓት ልናገኘው እንችላለን። ስፔሻሊ ቁስል የነካ ልብስ ላይ ዳይሬክት ኮንታክት የነበረው ላይ ከሆነ።
ስለዚህ የበለጠ ጥንቃቄ የሚያስፈልገው ነገር ነው እያልከኝ ነው? እንግዲህ ዶክተር ይሄ በሽታ እንደ ጠቀስከው ከተለያየ ሀገር ባይለመድም የተለያዩ እንደ አይጥ የመሰሉ እንስሳቶችን አድነው በሚበሉ በመራብና በማከላዊ አፍሪካ የነበረ ነው እና አሁን በአሁን ሰዓት ግን ካሮፓ ነው የተነሳው። ከበሽታው ጋር ተያይዘው ያሉ አሉታዊ ግንዛቤዎች ምንድናቸው? ካሮፓ ተነስተ ሲባልም ደግሞ ተመሳሳይ ጾታ አፍቃሪ ከሆኑ ወንዶች ተጀምሯል ይባላል። ግን ይሁንና የዓለም የጤና ድርጅት ደግሞ እንዲህ ተብሎ በሽታው መዛመቱን ሊያቆም ስለማይችል ወደ እነሱ ላይ ብቻ ከማተኮር ሁሉም ሰው ላይ ሊመጣ የሚችል ነገር በመሆኑ ዓለም በሙሉ ግንዛቤ ሊወስድ ይገባል ይላልና ሌሎች ከዚህ ከበሽታው ጋር ተያይዞ ያሉ የግንዛቤ አሉታዊ የሆኑ ግንዛቤዎች ወይም የተሳሳቱ አመለካከቶችንና በዚህ ዙሪያ ደግሞ ያሉ ነገሮችን ሲያያይዘ ሰፋ አድርገህ ግለጽልኝ።
እሺ። አዎ ታሪክ ራሱን እየደገመ ነው የሚመስለው እነት ለመናገር። HIVም ላይ ሲጀምር መጀመሪያ እንደዚህ የተመሳሳይ ጾታ አፍቃሪዎች በሽታ ነው ተብሎ የነበረው ግን ሁሉም ጋር ተዛምቶ ነበር። አሁንም ዳታው እንደሚያሳየው አውሮፓም ላይ ከ95% በላይ እነሱ ነው እያጠቃ ያለው። ግን ያ ማለት ሌላውን አያጠቃም ማለት አይደለም። ይሄ አንደኛው አሉታዊ ግንዛቤ ነው። ሁለተኛው ደግሞ በኋላነት አንቺም እንዳነሳሽው መጀመሪያ ይሄ ወረርሽኝ የጀመረው ከአውሮፓና ከአሜሪካ ሆኖ ሳለ WHO ጨምሮ የዓለም ጤና ድርጅትን ጨምሮ ሲያሰራጩት የነበሩት ምስሎች ግን የጥቁሮችን ምስል ነበር። በጣም ብዙ ክርክሮች ያሳሳይ ነበር ማለት ነው። ስለዚህ ይሄም የጥቁሮች በሽታ ነው የሚለውም ነገር አዋጭም አይደለም። ከአፍሪካም የጀመረው እውነት ነው። ግን ይሄም የኛም ስለሆነም ነው በተወሰነ መልኩ ችላ የተባለ የነበረው። ምክንያቱም ይሄ እንኳን እቺ አሁን ዓለም ላይ የተሰራጨችዋ ዝርያ ከ2015 ጀምሮ ወደ 500 ሰዎችን እስከዛሬ ድረስ ናይጄሪያ ውስጥ የጎዳ የመጣ የነበረ ዝርያ ነው። ቀደም እንዳልኩሽ ከ1970 ጀምሮ ደግሞ ዴሞክራቲክ ሪፐብሊክ ኮንጎንና ያንን ምዕራብ አፍሪካን ሲያጠቃ የነበረ ነው። ምንም እንኳን ክትባት ቢኖረንም መድኃኒት እንኳን የለንም። የምንጠቀምለት መድኃኒት ስሞል ፖክስ ወይም ደግሞ የፈንጣጣ በሽታ አሁን ካለም ላይ ጠፍቷል። ለሱ የተዴቨሎፕ የተደረገ ወይም የተመረተ መድኃኒት ነው የምንጠቀመው። እና ያው የአፍሪካ በሽታ ነው መባሉ እንዳንድ አሉታዊ ነገር ቢሆንም እኛም ደግሞ መንቃት አለብን። እንደ አፍሪካዊ የኛ በሽታውን ሁሉ ጊዜ ቆይቶ የራሳችንን ምርምር ማድረግ የራሳችን ነገር ላይ መስራትን እንዳለብንም የሚያነቃ እንደማንቂያ ደውልም አይዋለሁ እኔ።
እስቲ አሁን ደግሞ ስለ ህክምና ሂደቱ እናውራ። በኮቪድ-19 ወቅት አንድ ታማሚ ራሱን ካወቀበት ጊዜ ጀምሮ ራሱን ለይቶ እንዲቀመጥ እንዲሁም ደግሞ የተለያዩ ህክምናዎችን እንዲወስድ ይደረግ ነበርና ምን አይነት ህክምናዎች ናቸው የሚደረጉት? አንድ ታማሚ መታመሙን ካወቀበት ጊዜ ጀምሮ ማድረግ የሚችላቸው ጥንቃቄዎች ምንድናቸው?
በጣም ጥሩ ጥያቄ ነው። የመጀመሪያው እንደው መለየቱ በጣም የሚጠቅመው እዚህ ላይ ነው። ይሄኛው የማንኪ ፖክስ በሽታ ላይ በጣም መለየቱ ይጠቅመናል። ምክንያቱም አንድ ሰውን ያለ ማስያዝ እድሉ ይሄ አርኖት እንለዋለን በኤፒዲሞሎጂካል አንድ ሰውን ሳያሲዝ በሽታው የመልቀቁ እድል በጣም ከፍ ያለ ነው እዚህ ላይ። ኮቪድ ላይ ግን የፈለገ ብንጠነቀቅ አንድ ሰው በትንሹ አንድ ሰው ያሲዛል። ስለዚህ ይሄኛው ላይ በጣም አድቫንስ እንትን አለን እድል አለን ሰዎችን ብንለይና ብናቆያቸው በጣም ጥቅም አለው። ሁለተኛ አንድ ሰው ከተያዘ በኋላ እንዳልኩሽ የሚሰጠው የድጋፍ ህክምና ወይም ሰፖርቲቭ ኬር የሚባለው ምንድነው? ማስመለስ እና እንትን ካለ ድርቀት እንዳይጎዳው ፈሳሽ መስጠት፣ ትኩሳት ካለ ትኩሳቱን መቀነስ፣ ቁስሉ በሌላ ሱፐር ፖዚቲቭ ኢንፌክሽን ይባላል ባክቴሪያ ተጨምሮ እዛ ቦታ ላይ ቁስሉ እየተባባሰ ከሄደ እሱን ባክቴሪያውን ማከም፣ ይሄን ድጋፍ ሰጥቶ በሽታው በራሱ እንዲጠፋ ማድረግ። ግን በጣም አንዳንድ የበዙ ወይም ደግሞ የከፉ ሰዎች ላይ ከፋባቸው ሰዎች ላይ የሚሰጡ ለስሞል ፖክስ ቀደም እንዳልኩሽ ለፈንጣጣ የተመረጡ መድኃኒቶች አሉ። ለዚህኛውም ሆኖ ማለት ነው ሊያገለግሉ የሚችሉ አንቲቫይራል መድኃኒቶች አሉ። ከዛ ባለፈ ደግሞ ለስሞል ፖክስ የወሰድነው ክትባት በጣም ተከላካይነቱ አሁን እየታየ ነው ለፈንጣጣ የተወሰደው ማለት ነው። ግን ለራሱ ደግሞ የተሰራ ለዚህ ለዝንጀሮ ፈንጣጣ ደግሞ የተሰራ የራሱ ክትባት አለ። 2019 ላይ የተለቀቀ የመጀመሪያው 2007 ላይ ነበር። ይሄኛው 2019 ላይ ያለው ብዙ የጎንዮሽ ጉዳቶቹን ቀንሶ ያወጡት አለ። በቤልጅየም ሀገር ነው እየተመረተ ያለው ክትባት አለ። ስለዚህ ክትባቱ በጣም ይከላከላል። ከሁሉ በላይ ግን ምልክቶችን ለይተን ራሳችንን ማግለል በጣም ጠቃሚው መንገድ ነው።
እንግዲህ ያለም የጤና ድርጅት መጀመሪያ የጤና ስጋት አይደለም በሚለው ላይ ረጅም ጊዜ ይህን በሽታ ይዞት ቆይቷል። ግን አሁን የጤና ስጋት መሆኑን ካወጀበት ጊዜ ጀምሮ ደግሞ የተለያዩ እንቅስቃሴዎች ሀገራቶች እንዲያደርጉ እየገፋፋ ቢሆንም ቸልተኝነት ይታያልና ኢትዮጵያ ውስጥ ያለው እንቅስቃሴ ምንድን ነው? እሱ ምን ይመስላል ትላለህ? በአንተ ግንዛቤና በአንተ መመዘኛ እንዲሁም ደግሞ ከዚህ ከጤና ኮሚኒኬሽን ወይም ተግባቦት አንጻር ምን አይነት ስራዎች ናቸው ሊሰሩ የሚገቡት?
በጣም ጥሩ ይደን። አሁን ኢትዮጵያ ውስጥ የለም እስከዛሬ ድረስ 96 ሀገሮች ውስጥ ነው የተገኘው። እኛ ሀገር የለም። የኢትዮጵያ የጤና ጥበቃ ድርጅትም መግለጫና ሪፖርት እንዲሆን ሰርቬላንስ ወይም አሰሳዎችን ጀምሯል። ሆስፒታሎች ሪፖርተድ ኬዝ ይባላሉ። አሁን አንድ ኬዝ ሲገኝ ሪፖርት መታደርጋቸው እዛው አከመሽ ወይም ደግሞ አስተኝተሽ ማታከሚያቸዋል። እንደዛ ሪፖርት እንዲደረግ ወይም ደግሞ እንድናሳውቅ ተነግሯል። ሁሉም ሰርቬላንስ እየተደረገ ነው። ግን የሚቀረው ቀደም እንዳልሽው ህዝቡን ጤና ግንዛቤው ማስጨበጡ ውቀቱ ማስጨበጡ ነው የሚቀረው ብዬ አምናለሁ። ከሁሉ ደግሞ ባለፈ የተረሳው ነገር ብዙ ዓለም ላይ መሆን እያየሽው ሊሆን ይችላል፣ ይሄ የፓንደሚክ ፋቲግ ወይም ደግሞ ሰው በጣም የመሰላቸት የኮቪድ በጣም ብዙ ነገር ሰውን አይምሮ ላይ ጭንቀት አሳልፎ ስለያለ የመሰላቸት ነገር የመጣኝ ማለት ነገር ዓለም ላይ እየታየ ነው። ኢትዮጵያም ብቻ ሳይሆን ዓለም ላይ እየታየ ነው። የነዚህም ሁለቱ ወረርሽኞች ፓንደሚክ ማለት ብዙ ክፍለ ሀገሮችን ሲያካትት ነው ያሰም ራሱ የሚሰጠው እና በታሪክም እንደዚህ ተከታትሎ አይመጡም ነበረ። ስለዚህ ተከታትሎ መምጣቱም የሰው መሰላቸት ጋር ተደምሮ ይሄኛው ችላ መባሉ እየታየ ነው በሁሉም ላይ። ግን በጤና ጥበቃ ደረጃ ዝግጅቶች እየተደረጉ ነው። ከዛ በላይ ግን ህዝቡን ግንዛቤ ማስጨበጡ በተለይ ይሄ ቁስሉ ሊለይ ስለሚችል 97% ሰው ላይ ደግሞ ስለሚወጣ ስለዚህ እሱን ለይቶ አውቆ እሱ የመጣበት ሰው ራሱን ለይቶ ሌላ ሰው ሳያሲዝ የማለፉ ድል ከፍ ያለ ስለሆነ እሱን ነገር ማስተማሩ ላይ በደንብ ብንሰራ አላለሁ።
መልካም። ሌላ አንድ እንዲሁ እንደውም ከዚሁ ከምንሰራበት ከዚህ ውስጥ የመጣ ጥያቄ ነው። ይሄ ጥያቄ እንደ ወላጅ አንዲት ወላጅ ጠይቄልኛለችኝ ነው አሁን ወደ ስቱዲዮ ስመጣና ይሄ በሽታ ምን ያህል ልጆችን ያጠቃል? ከልጆች ጋር በተያያዘ ያለ ሁኔታ ምንድን ነው?
አሁን እንዳልኩሽ ከተጠቁት እነዛ 35,000 ሰዎች ውስጥ በዴሞግራፊ ለይተው በጾታ በምን ለይተው አሶሲኤሽን ወይም ደግሞ ቁርኝት እየፈለጉለት ነበር። ወንድን ህፃንን ትልቅ ሰውን ምንን የሚለው ከዛ ውስጥ ያገኙለት ትልቁ ቁርኝነት ይሄ የተመሳሳይ ጾታ እንትንን ሰዎችን የሚያጠቃው ነው። ወደ 95% በዚህ አይነት አክት ወይም ደግሞ በዚህ አይነት ድርጊት ውስጥ ያሉ ሰዎችን ስለሆነ ነው። ከዛ ውጪ ግን ህፃናትን እና እድሜያቸው የገፋን ሰዎች የትኛውም ኢንፌክሽን ወይም ደግሞ የባክቴሪያም የቫይረስም በሚያጠቃበት ልክ ይሄን በሽታ ያጠቃል። ስለዚህ ከሌላው በተለየ እነዚህ ህፃናትና እድሜያቸው የገፋ ሰዎች የተጋለጡ ናቸው ለእንደዚህ ለኢንፌክሽን በሽታዎች። ምክንያቱም የኢሚዩኒቲያቸው ወይም ደግሞ የመከላከል የሰውነት የመከላከል አቅማቸው እንደኛ የዳበረ ስላልሆነ ብዙ ነገሮች ላይ ይጠቃሉ እና ያ ነው ያለው።
እሺ፣ መልካም። እንግዲህ አሁን እያጠቃለልነው ሰዓታችንም እያለቀ ስለሆነ ከዚህ በሽታ ራስን መጠበቅ እንዴት ይቻላል? ያው ደጋግመህ ልትጠቁም ሞክረሃል፣ ግን እንደማሳረጊያ ያንን ነጥቦች ድጋሚ ብናነሳቸው ስለምወድ ነው ይህን ጥያቄ የምጠይቅህ።
በጣም ጥሩ። አንደኛ ክትባቱን ማግኘት የሚችል ሰው ቢከተብ፣ ሌላ ዓለም ላይ ያለ ሰው። ሁለተኛ ክትባቱን ማግኘት የማይቻልበት ቦታ ላይ ያለ ሰው ደግሞ ከሆነ የሰውነት የመከላከል አቅምን ከሚቀንሱ ነገሮች መቆጠብ፣ የሚጨምሩ ነገሮችን ደግሞ እንደ ምግባችንን ማስተካከል፣ የአካል ብቃት እንቅስቃሴ መስራት፣ በቂ ፈሳሽ መውሰድ፣ ቫይታሚን ዲ ከፀሐይ የምናገኘውን ማግኘት በደንብ፣ እንቅልፍ በትክክል ማድረግ እና ደግሞ ይሄ የሚያስጨንቁ ነገሮችን መቀነስ፣ እነዚህ በደንብ የሰውነትን የመከላከል አቅም የሚጨምሩ ነገሮች እንደሆኑ ይታወቃል። እነዚህን ነገሮች ማድረግ። ሁለተኛ ደግሞ ይሄንን ምልክቶቹን ለይተን አንደኛ እኛ ላይ አያምጣው ከመጣ ራሳችን ለመለየት መዘጋጀት፣ ሰዎችም ላይ ደግሞ ካየ ነው ላለመዳፈር እንትን ማለት ነው፣ ራስን መጠበቅ ነው።
እሺ፣ ዶክተር ኪሩቤል ተስፋዬ ህክምና አጠቃላይ የህክምና ባለሙያ እንዲሁም ደግሞ የህክምና ተመራማሪ ነው። ከጋቢና ቬጋስ ላደረግከው ቆይታ እንግዳችን ስለሆን በእጅግ አብዝተን እናመሰግናለን።
እኔም በጣም አመሰግናለሁ።
እሺ፣ ወደ ተከታዩ ዘገባዎቻችን ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለነበራችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ነው የምናልፈው። የኢትዮጵያ ፌደራል መንግስት ትግራይ ክልልን ለቆ ከወጣ ባለፉት 14 ወራት ውስጥ በክልሉ የባንክ አገልግሎት ተቋርጧል። ኢትዮጵያ ውስጥና ከኢትዮጵያ ውጪ በተለያዩ አካባቢ የሚኖሩ የክልሉ ተወላጆች ለቤተሰብ አባላቶቻቸው ገንዘብ ለመላክ ሲሹ ከ20 እስከ 35 በመቶ የአገልግሎት ክፍያ መክፈል እንደሚጠበቅባቸው ተናግረዋል። ደረጀ ደስታ እንዲሁም ደግሞ ሙልጌታ አጽባ ባለሙያ አነጋግረው እንዲሁም ደግሞ በክልል ውስጥ በዚህ ችግር እየተጎዱ ያሉ ዜጎችን አነጋግረው ተከታዩን ዘገባ አጠናቅረዋል።
አቶ ተስፋውን ካሳይ በዩናይትድ ስቴትስ በሜሪላንድ ግዛት ነዋሪ ናቸው። ኢትዮጵያ ለቀው ከወጡ 20 አመታት ተቆጥረዋል። ጦርነቱ ከመጀመሩ በፊት ቤተሰብ ለመጠየቅ ትግራይ ውስጥ እንደነበሩ ይናገራሉ። ከጦርነቱ በኋላ ግን ከቤተሰቦቻቸው በኩል የሰሙት ነገር የለም። ችግራቸውን ሊቀርፍ ይችላል ያሉትን ገንዘብ ግን የአገልግሎት ክፍያ ከፍለው እንደሚልኩም ይናገራሉ።
ጦርነቱ ከመጀመሩ በፊት አመር ትግራይ ውስጥ ነበርኩ ቤተሰብ ለመጠየቅ። ከዛ በኋላ ግን ምንም ግንኙነት የለም።
በምን ሁኔታ ላይ ነው ያሉት ቤተሰቦቹ? አሁን የኑሮ ሁኔታቸው ምን ይመስላል?
ያ አሰዛኝ ፓርቱ ነው። በህይወት ይኖሩ ምን አይነት ኢኮኖሚክ ኮንዲሽን እንዳሉ፣ ጤንነታቸው ምን እንደሚመስል ከመገመት ውጪ ማወቅ አትችልም። ምክንያቱም ኢንተርኔት የለም፣ ስልክ የለም። ስለዚህ በደፈናው እንደ ህዝብ፣ የትግራይ ህዝብ እንዳለ በከበባና ከሁሉም አይነት ኮሚኒኬሽን እና ሰርቪስ ማዕቀብ ላይ ስላለ እንደ ህዝብ ከመተንበይ ውጪ ምንም ማወቅ አልችልም። ዝም ብዬ ሳስበው መኖሩ ራሱ እንዴት እየኖረ እንደሆነ ለራሴ በእግዚአብሔር ጸጋ ካልሆነ በስተቀር ይከብደኛል፣ ምን አይነት ኑሮ እየኖረ ነው የሚለው። ስለዚህ የምገምተው ተጉሳቁለዋል። በመድኃኒት እጦት የሚሞት የሚጎዳ እንዳለ እገምታለሁ። የሚበላውን ነገር ያጣም ብዙ እንደሆነ እገምታለሁ።
እርዳታ ሊያደርጉ ሞክረዋል፣ የገንዘብ ድጋፍ ለማድረግ። ምክንያቱም ብዙ የውጭ የሚኖሩ ሰዎች ያደርጋሉ። ግን በዛ መንገድ ቤተሰቦቹን የሚረዱበት አግባብ አለ፣ መንገድ አለ?
አለ። እናደርሳለን የሚሉ ሰዎች ልታገኝ ትችላለህ። ስልክ አለ። 30%፣ 40%፣ 50% ፐርሰንቴጅ ቀንሰው አድርሰልን የሚሉ አሉ። ስልክ አለ፣ ደርሰዋል። አልደረሰም ግን ማረጋገጫ አታገኝም። ዝም ብለህ ቤተሰቦች ላለመርዳት መርዳት ትመርጥና ትልከዋለህ። ለዚህ ይድረስ አይድረስ በቤተሰቡ ትንሽ ህይወት በማዳን ላይ ኮንትሪቢዩት አድርጌያለሁ ለማለት ይከብዳል። ምክንያቱም ድረሱ አታውቀውም።
እንደ አቶ ተስፋሁን በትግራይ ክልል ቤተሰብ ያለው ማንኛውም ሰው እንደሚልከው የገንዘብ መጠንና እንደሚደርስበት ጊዜ ከ20 እስከ 25 ከመቶ አስቆርጦ መላክ ይጠበቅበታል። ይህ ማለት አንድ ሰው 100 ብር ለመላክ ቢፈልግ ከ50 ብር እስከ 20 ብር ድረስ ሊቆረጥበት ይችላል። የመቀሌ ከተማ ነዋሪዋ ህይወት ተስፋይ የባንክ አገልግሎት በመዘጋቱ ምክንያት እንዲህ ባለ አገልግሎት ለመጠቀም እንደተገደዱ ገልጻ ይህንን በሚያደርጉ ላይም ማዘኗን ትናገራለች።
እኔማ የባንክ መዘጋት ነው እንጂ ሊያመናል ባንክ ውስጥ ያለውን ሰው አውጥቶ ራሱ እንኳን ሊበላ አይችልም። እሱ ነው ዋና ችግሩ እንጂ ሌላ ማምናል። የባንኩ እንኳን ቢፈታ ትንሽ ለውጥ ያመጣል ብዬ አስባለሁ። በዛ ላይ ደግሞ ወንድሞቻችን ካላቸው ብር ተቸግረውም ቢሆን ያስቀመጡትም ቢሆን ለወንድም ለቤተሰብ ብለው ሲልኩ እነዚህ ደግሞ የሆነ ፐርሰንት እየቆረጡ እጅግ በጣም እንትን ነው። ኤኒዌይ ግን እነዛ የሚልኩልን እጅግ በጣም እናመሰግናለን። እግዚአብሔር ይባርካቸው። ለነዛም ደግሞ የሚቆርጡት እንዲቀንሱትና ትንሽ ማስተዋል እንዲሰጣቸው እናገራለሁ። ለሚልኩልን ግን እግዚአብሔር ይርዳችሁ። እውነት በጣም ነው የምናመሰግነው። ደርሳችሁልናል። ማንም ዘመድ፣ ጎረቤት፣ ጓደኛ ማንኛውም ሰው ነው የሚልክልን ያለው። እግዚአብሔር ይስጥልን። በጣም እናመሰግናለን በዚህ አጋጣሚ።
ህይወት ቢያንስ የባንክ አገልግሎት መክፈት ቢቻል እንዲህ ካለ ተገቢ ያልሆነ ክፍያ መላቀቅ እንደሚችሉ፣ ችግራቸውን በተወሰነ መጠን ሊቀንስ እንደሚችል ጨምራ ገልጻለች። በትግራይ ክልል ከባንክ አገልግሎት በተጨማሪ የስልክና የኢንተርኔት አገልግሎት ባለመኖሩ ነዋሪዎቹ የተላከላቸውን ገንዘብ ስለመቀበላቸውም ሆነ በመቶኛ ምን ያህል እንደተቆረጠባቸው ለላኪዎቻቸው የሚነግሩበት መንገድ እንደሌለ ነዋሪዎች ይናገራሉ። የእሳቸውም ችግር ተመሳሳይ መሆኑን የመቀሌ ከተማ ነዋሪው አቶ አበበ ሀበሻ ይናገራሉ።
ትግራይ ውስጥ የኖርኩ እስካለሁ ድረስ እንደ ማንኛውም የትግራይ ነዋሪ ከፍተኛ ችግር ውስጥ ነው ያለሁት። በአሁኑ ሰዓት ደሞዝተኛም ደሞዝ የለውም። ከዛች ከቤተሰብ ከሚመጣው ፐርሰንት ተቆርጦ እንደገና ገበያ በዛቸው ሸምተን ነው የምንጠቀመው። ገበያም የለም። ጤፍም ወደ 16-17 ነው ለኩንታል። ዘይትም ማንኛውም ነገር የፍጆታ እቃ እጅግ በጣም ስለጨመረ አሁን ቤተሰብን ከዛ በሚመጣው ብር መመገብ አልተቻለም። በጣም ከባድ ነው። እና እርዳታም ቢሆን ያው ካለው የናፍጣ የነዳጅ ችግር በየቦታው ሊደርስ አልቻለም። አሁን ቤተሰቦች እኔ ፍላግ ወርጋ ነው ያሉት፣ እኔ መቀሌ ነው ያለሁት። እንደምንሰማ እርዳታ እየደረሳቸው አይደለም። ቢኮዝ የናፍጣ ችግር አለ፣ ማጓጓዝ ስላልተቻለ ማለት ነው። እና ከባድ ነው፣ ከባድ ፈተና ውስጥ ነው ያለን። ኑሮ መምራት አልተቻለም። ቤተሰብ እጅግ ከፍተኛ ችግር ውስጥ ነው ያለን።
ከተለያየ የቤተሰብ አባል ገንዘብ ሲላክላቸውም ከ20 እስከ 35 በመቶ የሚሆነው እንደሚቆረጥ ያስረዳሉ።
የባንክ አገልግሎት በትግራይ አካባቢ ምንም ስለሌለ ከተለያየ አካባቢ ከውጭም ከአዲስ አበባ አካባቢ ካሉ ቤተሰቦቻችን ሲላክ ከ20 እስከ 35% መጀመሪያ አካባቢ አሁን ወደ 35% እንደዚህ መጥቶልኝ ያውቃልና 35% ተቆርጦበት በዛ ላይ ገበያ ደግሞ እንደሚታወቀው በጣም ከፍተኛ በከፍተኛ ደረጃ ነው ጭማሪ ያለው። ማንኛውም ሸቀጥ እጅግ በጣም ጨምሮ ያለው እዛ ላይ ያን ያህል ተቆርጦበት እንደገና ወደ ገበያ ስትወስዶ ምንም ሊገዛ የሚችል አይደለም። እና ትግራይ ውስጥ በአሁኑ ሰዓት ህይወት እጅግ ከባድ ነው። እና በዚሁ አጋጣሚ ማለት የሚፈልገው መንግስት የህዝቡን ችግር ተረድቶ ያው የትግራይ መንግስትም አክቹሊ የትግራይ መንግስት ያው ለሰላም ያው ዝግጁ ነው፣ ግን ከወደ ከፌደራል መንግስትም የትግራይ መንግስትን የሰላም ጥሪ ተቀብሎ ባንክ የሚከፈትበትን የተለያዩ ሞባይል ማንኛውም መሰረታዊ አገልግሎቶች የሚጀመሩበትን መንገድ ካላመቻቹ በጣም ከፍተኛ ችግር ላይ ነው ያለው። ህዝቡ በረሃብ እያለቀ ነው። ገንዘብ ያለውም የሌለውም አሁን ማንም ከማንም የተሻለ ስላልሆነ ያለውም የሌለውም ከፍተኛ እጦት ላይ ስላለ ከፍተኛ የገበያ የዋጋ ንረትም አለ እና ይሄ ከበባው ካልተነሳ በስተቀር እጅግ ከባድ ነው። በጣም ፈታኝ ጊዜ ነው ያለ ነው።
የአገልግሎት ክፍያ በሚል በዚህ መጠን ከፍ ማለቱም አስከፊ መሆኑን ይገልጻሉ።
ከ20 እስከ 35% መቁረጥ ማለት በጣም ከባድ የሚዘገን ነገር ነው። ምን ሰው በአሁኑ ሰዓት መረዳዳት ሲገባን ያለው አክቹሊ የተወሰነ ፐርሰንት ይወስ ምንም ችግር ላይሆን ይችላል፣ ግን ይሄን ኦልሞስት ግማሽ ነው። ይህንን ያህል እንትን ማለት እኔ ቢሲ ሮበሪ እንደ በቃ የመቀማት ያክል ነው የሚመስለው። እና መተዛዘን ነው የሚገባን በዚህ ሰዓት። ያንን ባያደርጉ እኔ ደስ ይለኛል፣ ግን አማራጭ ስለሌለው ህዝቡ ያው ሳይወድ በግድ ነው እየተቀማ ያለው። እና በጣም ከባድ ነገር ነው። ባያደርጉት ደስ ይለኝ ነበር።
በኢንዲያና ክፍለ ግዛት የሴንት ሜሪ ኮሌጅ የቢዝነስ አስተዳደር ክፍለ ትምህርት ኃላፊና መምህር የሆኑት ረዳት ፕሮፌሰሩ ዶክተር አብራር ፍትዊ ጦርነቱ በትግራይ ክልል ኢኮኖሚ ላይ ትልቅ በትር ማሳረፉን ይገልጻሉ። የዚህ ሁሉ ምንጩ ጦርነቱ መሆኑንም ያስረዳሉ።
አሁን ትግራይ ውስጥ እንደሚታወቀው የኢንዱስትሪ፣ የግብርና፣ የትምህርት እንዲሁም የጤና ተቋማት ሁሉ ወድመዋል። የኢንዱስትሪ ብንል ፎሪንስ ለምሳሌ ምርት የለም። ገሚሱ የኢንዱስትሪ ንብረቱ ተዘርፈዋል። ፋብሪካዎች ለምሳሌ ትራኮች፣ መኪኖች ተዘርፈዋል፣ ገሚሱ ወድመዋል። እንዲሁም እንደሚታወቀው ጥሬ ዕቃ የሚገባበት ሁኔታም የለም፣ ነዳጅም የለም፣ መብራትም የለም። ስለዚህ የኢንዱስትሪ አንድ የኢኮኖሚ አካል ነው። በዚህ መሰረት ኢንዱስትሪው ከኢኮኖሚ ውጭ ሆነዋል። የጤና ተቋማት አገልግሎት መስጠት አይችሉም፣ ማሽኖቻቸው ተዘርፈዋል፣ መድኃኒት የለም። እንዲሁም የትምህርት ተቋማትም እንዲሁ ላቦራቶሪ መሳሪያዎቻቸው የሉም። አንዳንድ ቦታዎች ላይ ወንበርም ጭምር ሳይቀር ተዘርፈዋል። አገልግሎት እየሰጡ እንዳልሆነ የታወቀ ጉዳይ ነው። ሌላው እርሻ ምርትም አሁን ባለው ሁኔታ በጣም ቀንሰዋል። የእርሻ መሳሪያዎች ወድመዋል። በሬዎችም ሳይቀሩ ተዘርፈዋል ወይም ታርደዋል። ማዳበሪያና ምርጥ ዘር በበቂ ሁኔታ እየገባ እንዳልሆነ ይታወቃል። ፋይናንሻል ሲስተሙም ስናይ የታወቀው ባንክ የለም፣ ኢንቨስትመንት የለም፣ በጀት አልተመደበም፣ ደሞዝም የሚከፈል መንግስት ሰራተኛም የለም። የገንዘብ ዝውውሩ በጣም አናሳ ነው። በሰዎች እጅ የነበረ የገንዘብ ዝውውር መሰረት ያደረገ ነው። ስለዚህ በአጠቃላይ እነዚህ የአንድ ክልል ወይም የአንድ ሀገር የኢኮኖሚ አውታሮች ተደርገው የሚወሰዱ በሙሉ ችግር ላይ ስለሆኑ ትግራይ ኢኮኖሚ በጣም ችግር ላይ ያለ መሆኑን ነው የሚያሳየን።
አድማጮች፣ ትግራይ ክልልን በተመለከተ የገንዘብ እንቅስቃሴ ላይ የጀመርነው ዘገባ አላበቃም። የንግድና ምጣኔ ሀብት ባለሙያ ዶክተር አብራር ፍትዊን አስተያየት ከሌሎች ባለሙያዎች ሀሳብ ጋር ጨምረን በሚቀጥለው ሳምንት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ጋቢና ቪኦኤ እዚህ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። በነገው ምሽት እንጠብቃችኋለን። ሰላም ጤና ስጥልኝ ነገር